Voice of America. ንግድና ምጣኔ ሀብት በጠቅላይ ሚኒስትር አብይ አህመድ አስተዳደር የብልጽግና ወይም የለውጥ ጊዜ የተባለ በሚጠራው የሁለት አመታት ጊዜ ውስጥ ኢኮኖሚው ያሳየውን ለውጥና አሁን የሚገኝበትን አጠቃላይ ቁመና የምንዳስስበት ዝግጅት ነው። በለውጥ ሂደቱ የታዩ መሻሻሎችና መሰናክሎች ከሀገር በቀል የኢኮኖሚ ማሻሻያ ትግበራው አንስቶ ግዙፍና ጅምር ፕሮጀክቶችን በማስቀጠል የሀገርና የውጭ ንግድን ሚዛን በመጠበቅ የዋጋ ንረትና ግሽበትን በማስተካከል የፋይናንስ ሴክተሩን እንደገና በማቃናትና ከሁሉም በላይ ደግሞ በኮቪድ-19 ወረርሽኝ ወቅት የመጣውን ድርቅ ፈተና በመሻገር ረገድ እየታዩ ያሉ አፈጻጸሞችና ሰሞኑን የተደረገውን የገንዘብ ኖቶች ለውጥም የምናይበት አግባብ ይኖራል። በዚህ ውይይት በውይይቱ የኢትዮጵያ ገንዘብ ሚኒስቴር ዴታ ዶክተር ኢዮብ ተካልኝ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ የኢኮኖሚስት ምሁር ዶክተር ታደለ ፈረደ እንዲሁም የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው። እንግዶቹን ያወያየው ደረጀ ደስታ ነው። ውይይቱ ቀጥሎ ይቀርባል።
እናስተላልፍ አድማጮቻችን በዚህ ውይይት አብረውን የሚቆዩት ሶስት እንግዶቻችን ሲሆኑ እነሱም የኢትዮጵያ ገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ የኢትዮጵያ ኢኮኖሚስት ባለሙያዎች ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ምሁር ዶክተር ታደለ ፈረደና የማክሮ ኢኮኖሚስቱ ባለሙያ ዶክተር ኢዮብ ተስፋዬ ናቸው። ሶስቱንም በአሜሪካ ድምጽ ራዲዮና አድማጮቻችን ስም አመሰግናለሁ። ለውይይታችን መነሻ የኢትዮጵያን ፊስካል ፖሊሲና የፋይናንሰር ፈተመለከቱ ጉዳዮችን ሚኒስትር ዳይታነት እየመሩ ወዳሉት ዶክተር ኢዮብ ተካልኝ እንሄዳለን። አሁን በመንግስት እየተከናወነ ባለው የአገር በቀል የኢኮኖሚ ማሻሻያ ፕሮግራም ላይ ጉልህ አስተዋጽኦ ካላቸው ሰዎች መካከል አንዱ እንደመሆነው መጠን የለውጡ አሻራ ወይም መለያ የሆኑ ዋና ዋና የኢኮኖሚ ፍሬዎች ምንድናቸው? እነዚህ ፍሬዎች የሚሏቸው ውጤቶች የተገኙት እንዴት ነው? የኢኮኖሚ ማሻሻያ ሪፎርም ተደርጓል? ከተደረገስ በምን ጉዳዮች ነው? ዶክተር ኢዮብ ተካልኝ
አመሰግናለሁ። እንግዲህ የሀገር በቀል ኢኮኖሚ ማሻሻያው በአጠቃላይ ምን ምን እይታዎች አሉት ከሚለው ብንጀምር ጥሩ ነው የሚሆነው። የኢትዮጵያን ኢኮኖሚ ሰፋ አድርገን ብናየው እንግዲህ ከለውጡ ማግስት በተደረገው ግምገማ ኢኮኖሚው በርካታ ተግዳሮቶች ውስጥ እንደነበረ አየንበት ነው። ይሄ ጥቅል ኢኮኖሚ አንዳንዶቹ አብይ ኢኮኖሚ ይሉታል። የአብይ ኢኮኖሚ ሚዛን መዛባት ትልቁ ኢኮኖሚ ተግዳሮት ነበር። በሌላ በኩል ደግሞ ኢኮኖሚው ሲሪየስ የሆነ አሳታፊነትና የእጅ በቃሚነት ችግሮች ነበሩበት። እነዚህን ችግሮች እንዴት እንቅረፍ የሚለው ግምገማ የኢኮኖሚውን ችግሮች ብቻ ሳይሆን እድሎችን ማሳየት ስለነበረ በአጠቃላይ በሶስት ዘርፎች የተከፈሉ የማሻሻያ ስራዎች ናቸው ሲሰሩ የነበረው። የአብይ ኢኮኖሚ የማክሮ ኢኮኖሚ ማሻሻያዎች፣ የዘርፍ ማሻሻያዎች እንዲሁም የመዋቅራዊ ችግሮችን የኢኮኖሚ ውስጥ መዋቅራዊ ችግሮችን የምንፈታበት ማሻሻያ ነው ሲሰራ የቆየው። የኢኮኖሚ ማሻሻያው በጣም ሜጀር ዲፓርቸሮች አሉት። በእይታ ረገድም በጣም የተለየ አፕሮች ነው የተከተለው። ምናልባት እነዚህን ማንሳቱ ጠቃሚ ስለሚሆን እነዚህን አንስቼ ወደ አንድ ጥያቄ እመጣለሁ። ከዚህ በፊት የተከተለው የፋይናንሲንግ ሞዴል በጣም ሲሪየስ የሚባል የጥቅል ኢኮኖሚ መዛባት አምጥቶ ነበር በኢኮኖሚያችን ላይ። ስለዚህ ያንን አይቶ አጠቃላይ የፋይናንስ ምንጩን የመቀየር እንዲሁም ደግሞ ኢኮኖሚው በተወሰኑ ዘርፎች ላይ ብቻ የተንጠለጠለ በአንድ ጊዜ ግብርና በር፣ በሌላ ጊዜ ኢንዱስትሪ መር እየተባለ ነገር ግን ኢኮኖሚ ውስጥ ያለውን አቅም በሙሉ ሊያወጣው የሚችል መልኩ ሙሉ የሆነ የኢኮኖሚ እይታ አልነበረውም። በሌላ በኩል ደግሞ በጣም አግላይ የሆኑ የፖሊሲ አስተሳሰቦች ነበሩ። አግላይ ስንል በአንድ በኩል የግሉን ሴክተር ያለውን ሙሉ አቅም በኢኮኖሚ ውስጥ ይዞ እንዳይገባ ያገደ ነበር የነበረው። ዛሬ መድረክ ላይ ያሉ ምሁራንን ጨምሮ ደግሞ ምሁራን በሀገራቸው ሀሳብ ላይ የተለየ ሀሳብ እንዲያመጡ የሚፈቅድ ድባብ አልነበረም። በሌላ በኩል ደግሞ ኢቭን ያ የተንሸዋረረ እይታ አንዱን ዘርፍ ብቻ ባየንበት ሁኔታ ብንመጣ፣ ለምሳሌ ግብርና ባይን ላርጅ የሰብል ግብርና ላይ ብቻ ነበር ትኩረት የነበረው። ያ ራሱ ደግሞ በአግባቡ እንዲዘምን አልተደረገም ነበር። የፋይናንስ ስርዓታችን በአጠቃላይ የኢኮኖሚ እድገቱን ዘላቂ በሆነ ሁኔታ ፋይናንስ ማድረግ የሚችል መልኩ የተደራጀ አልነበረም። እና እነዚህን እንግዲህ በርካታ ነገሮች መሰረት ይቻላል። ይህንን እይታ ሙሉ ሙሉ በቀየረ መልኩ እንግዲህ የኢኮኖሚ መሻሻያ ሲደረግ የቆየው አሁን ኤርሊ ሳይንስ የኢኮኖሚ መሻሻያ ትልቅ ውጤትን እያመጣ እንዳለ ያየንበት ሁኔታ ነው ያለው። እንግዲህ በጥቅሉ ሮደር ነገር ስለመጠየቅኝ እዚህ ጋር ላቅም እና ስፔሲፊክሊ ምንም ነገር ተገኘ የሚለው ላይ ጥያቄ ካለ እመለስበታለሁ።
ሌሎች ምናልባት በኋላ ላይ አስተያየታቸው የሚሰጡበት ይሆናል። እስቲ አሁን ወደ ዶክተር ታደለ ፈረደ ልሂድ እና አሁን ዶክተር ታደለ አሁን ዶክተር ኢዮብ ተካልኝ የሰጡትን ማብራሪያ ሰምተዋል። እርስዎ የኢኮኖሚክስ መምህርና ባለሙያ ብቻ ሳይሆኑ የኢኮኖሚስቶች ማህበር ፕሬዚዳንትም ኖት። የኢኮኖሚክስ ማህበሩን ብዙ ጊዜ የምክክር መድረኮችና ውይይቶችን ማዘጋጀት ብቻ ሳይሆን የኢኮኖሚ ትንባያዎችንም ያወጣል፣ ግምጋሚ ጽሑፎችንም ያዘጋጃል። እና በእርሶ አመለካከት አሁን ያለውን አጠቃላይ የኢትዮጵያ ኢኮኖሚ ቁመና እንዴት ይገልጹታል? ዶክተር ታደለ
አመሰግናለሁ። በመጀመሪያ ይህን አሁን ሰጡ አስተያየት የግል አስተያየት ነው። አዲስ አበባ ዩኒቨርሲቲ ወይም ደግሞ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር የሚወክል አይደለም። በግሌ እንደ ባለሙያ የሚሰጡ አስተያየት ነው። አሁን ያለው የኢትዮጵያ ኢኮኖሚ ምን ይመስላል የሚለው በጣም ሰፊ የሆነ ጥያቄ ነው። ይህንን ለማየት ምናልባት ዋና ዋና የኢኮኖሚ አመልካቾችን ማየቱ ጠቃሚ ይመስለኛል። ይህ አንዱ የኢኮኖሚ እድገት የሚባለው ነው። አሁን የኢትዮጵያ ኢኮኖሚ እድገት ምን ላይ ነው ያለው፣ እንዴት ነው ያለው የሚለው ነገር አንዱ ጠቋሚ ነው። ይህ እንግዲህ በተለይ በአሁኑ ወቅት ብዙ ነገሮች አሉ። አንደኛ ኮቪድ-19 ያለበት ወቅት ነው። ይህ ኮቪድ ደግሞ ብዙ ምስቅልቅል ፈጥሯል፣ ለኢትዮጵያ ብቻም ሳይሆን በዓለም አቀፍ ደረጃ እና ይህ ኮቪድ-19 ኢኮኖሚውን በከፍተኛ ሁኔታ አቀዛቅቦታል፣ አዳክሞታል። ስለዚህ ይሄ አንዳንድ የታደረግናቸው ጥናቶች እና ትንበያዎች የኢኮኖሚ እድገቱ በዚህ በኮቪድ ምክንያት ብቻ በ0.6 እና በ2.6% መካከል ሊያድግ እንደሚችል ነው የትንበያ ጥናቶች የሚያመላክቱት። ይሄ እንግዲህ ኮቪድን ማዕከል ያደረገ ትንበያ ነው። ምናልባት አሁን ላይ በሀገራችን በርካታ ከኮቪድ-19 በተጨማሪ ሌሎች ችግሮችን ኢኮኖሚውን እየተፈታተኑ ይገኛሉ። አንደኛው የውስጥ አለመረጋጋት በአንዳንድ ክልሎች እየተፈጠሩ ያሉት ግጭቶች፣ አለመረጋጋት ኢንቨስትመንትን በከፍተኛ ሁኔታ እየጎዳው ይገኛል። ይህም ደግሞ ኢንቨስትመንት የሚገፋ ያሉትንም የሚያቀጭጭ ስለሆነ በከፍተኛ ሁኔታ ለኢኮኖሚው ትልቅ ፈንቃ ሆኗል። ሁለተኛው የአንበጣ መንጋ ተያይዞ የመጣው ነው። ከዚህ ከኮቪድ ጋር ተጨምሮ ያለው ነው። ይሄ ያንበጣም ደግሞ በተለይ በግብርናው ላይ ከፍተኛ የሆነ ጉዳት አስከትሏል። ይሄም በአጠቃላይ በኢኮኖሚ ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ይሆናል። ሌላኛው አሁንም እያየን ያለ ነው፣ ምናልባት ከዚህ ከክረምቱ ጋር ተያይዞ ጎርፍ እያስከተለ ያለው አደጋ ነው። ይህም በርካታ ኢንቨስትመንት ከጥቅም ውጭ እያደረገ ነው። ብዙ አካባቢዎችን እየጎዳ ይገኛል እና ይሄ በአጠቃላይ ኢኮኖሚን የሚጎዱ የኢኮኖሚ ሳንካ ናቸው። ሌላኛው እዚህ ጋር ተያይዞ የሚታየው ሌላኛው አመልካች የዋጋ ንረት ነው። እንደሚታወቀው ይሄ በተለይ አሁን በኢትዮጵያ ላይ ያለው ከፍተኛ የሆነ የሸቀጦች ዋጋ መናር ይታያል። ከ20% በላይ ነው አሁን ያለው። ይሄ ደግሞ በአመዛኙ ስንተነት ነው አሁን በአሁን በቅርብ አደረግነው ጥናት በተለይም ደግሞ በ2017-20 እንደ ፈረንጆች አቆጣጠር ይሄ ባሉት አመታት ዛም በአጠቃላይ ይህን የዋጋ ንረት የሚያመጡት ምግብ ነክ የሆኑ የዋጋ ጭማሪዎች ናቸው። ይሄ እንግዲህ በከፍተኛ ሁኔታ የሰውን የኑሮ ሁኔታ እየጎዳ ይገኛል። ኢንቨስትመንትን በዛው ልክ ይጎዳል። ይሄ ይህን የዋጋው መንስኤዎች በርካታ ናቸው። አንደኛው ከገንዘብ ጋር አስፈላጊ ገንዘብ በኢኮኖሚ ውስጥ መኖሩ ነው። ሁለተኛው ደግሞ በቂ አቅርቦት አለመኖሩ ነው። ሶስተኛው ደግሞ ከተቋማዊ አሰራር ቅንጅት ጉድለት ጋር ተያይዞ የሚመጡ ጉዳዮች ናቸው እና እነዚህን ነገሮች ጥናቱ ይጠቁማል። ሌላኛው ተቋሚ ስራ አጥነት ነው። ይሄ ስራ አጥነት በሀገራችን ከፍተኛ የራስ ምታት ነው ለመንግስትም ለሀገሪቱ። በተለይም ደግሞ ከፍተኛ ቁጥር ያለው ስራ አጥ ወጣት መኖሩ፣ በተለይ ደግሞ የተማረ ስራ አጥ እየበዛ ነው ያለ በሀገራችን። ይሄ ደግሞ ከፍተኛ የሆነ ቅድም ለጠቀስኳቸው ምክንያቶችም አለመረጋጋትም የራሱ አስተዋጽኦ እንደሚያደርግ ይጠበቃል። ሌላኛ አመልካች በውጭ ምንዛሬ ላይ ክምችት ያለ ጉዳይ ነው። ይህም ራሱ አሁን የተፈጠረ ነገር ሳይሆን በፊትም የነበረ አሁንም ደግሞ በስፋት ከፊት እየመጣ ያለ ችግር ነው። ይሄ ደግሞ ብያያዘው ወደ ውጭ የምንልካቸው ምርቶች ነው። ወደ ውጭ የምንልካቸው ምርቶች በአይነትም በጥራትም በመጠንም አነስተኛ መሆናቸው፣ ምንም ለውጥ ያላመጡ መሆናቸው በተወሰኑ የግብርና ምርቶች ላይ ተንጠለጠለ መሆኑ የውጭ ምንዛሪውና ክምችቱን በጣም ከዚህ ጋር ተያይዞ የውጭ ዕዳ ጫና ነው። በፊት የተለያዩ ፕሮጀክቶች ሀገሪቱ የተበደረቻቸው ብድሮች አሉ። አንዱ ከዓለም አቀፍ ፋይናንስ ተቋማት ከልማት አጋሮቻችን የተለያዩ ተበድርናቸው አሉ። እነሱም በወቅቱ ባለመከፈላቸው ምክንያት የውጭ ዕዳውን ጨምረውት ይገኛሉ። እና በጥቅሉ እነዚህ እንዲያው መሰረታዊ የሆኑ ተቋም የስንጋ ብንወስዳቸው አሁን ያለው ሀገር ቻለችው ኢኮኖሚ መልካም የሚባል አይደለም። እንግዲህ ይህ እነዚህ ችግሮች አሁን የተፈጠሩ አይደለም፣ ሲንከባለሉ የመጡ ሲከማቸው የመጡ ናቸው። አሁን ደግሞ በከፍተኛ ሁኔታ እየተከማቸው ያሉ የኢኮኖሚ ሳንካዎች ናቸው።
እንግዲህ ያነሷቸው በርካታ ጉዳዮች ናቸው። ምናልባት በቀጣይ ጥያቄዎች ወይም ውይይቶች ሊነሱ ይችላሉ። የኢኮኖሚ ጉዳዮች ያው ባለሙያዎች እንደምታውቁት በጣም ተያያዥና እርስ በራሳቸው አንዳቸው ባንዳቸው ውስጥ ሊብራሩ የሚችሉ በጣም የተገናኙና የተወሳሰቡ ነገሮች መሆኑን አድማጮች ይገነዘባሉ ብዬ ተስፋ አደርጋለሁ። አሁን ወደ ዶክተር ኢዮብ ተስፋዬ ወደ እርሶ ደግሞ ልምጣና እርሶ የማክሮ ኢኮኖሚስት ባለሙያ ሲሆኑ በዓለም አቀፍ ድርጅትም ውስጥ ይሰራሉ። ኢትዮጵያ መንግስት የፋይናንስ ተቋማትም ውስጥ በቦርድ አባልነት እየተሳተፉ ያገለግሉ እንደነበር አሁንም ያገለግላሉ ይመስለኛል። ብዙ ጊዜ ደግሞ በሚደረጉ የኢኮኖሚ ነክ ስብሰባዎችና መድረኮች ላይ ስለ ማክሮ ፋይናንስ ፖሊሲዎች ለውጥ አስፈላጊነት እያነሱ መንግስትንም ባለሙያችንም ይሞግታሉ። ማክሮ ፋይናንስን በሚመለከት በአገሪቱ ሊኖር ይገባቸዋል የሚሏቸው ዋና ዋና የፖሊሲ ሐሳቦች፣ ማሻሻያዎች ወይም ለውጦች ምንድናቸው? ከነ ምክንያታቸው ሊነግሩን ይችላሉ?
Well, thank you very much, ደረጀ። እኔ ዶክተር ዮብ ተካልኝም ዶክተር ሳድላ ያነሱትን ሪንፎርስ በማድረግ ነው ወደ ሶሉሽን መሄድ የምፈልገው። ግን የሚሰጠው አስተያየት የግሌል አስተያየት ነው። ቀደም ሲል አጠቃላይ ልማትን ከማስፋፋት ጉጉት የተነሳ ይሁን ወይም የፖለቲካል ሌጂትመሲ ለማግኘት በሚፈልግ ይሁን ሁለት የግሮዝ ኤንድ ትራንስፎርሜሽን ፕላን የሚባሉ ፕላኖች ቀደም ሲል በነበረው መንግስት ወጥተው እንደነበር ይታወሳል። በዚህም ምክንያት የሀገሪቱ ጂዲፒ ግሮዝ 1% ለረጅም ጊዜ የተባለ ሲነገርና እንዲሁም አንዳንድ ዓለም አቀፍ ተቋማትም ሲያሞካሹት ነበር። ሆኖም ግን ሰስተይነብል ሆኖ ሊቀጥል አልቻለም። መሰረታዊ የሆነውን የሀገሪቱን ፕሮብሌም አልፈታም። ሀገሪቱ ውስጥ እንደተነሳው የከፍተኛ ዋጋ ግሽበት፣ የፊስካል ዴፊሲት፣ የንግድ ሚዛን ጉድለት ዴፊሲት፣ የውጭ ዕዳ ጫና ይሁም አንኤምፕሎይመንት እና ሰፊ የሆነ ኢንካም ኢንኢኳሊቲስ በከፍተኛ ሁኔታ ይስተዋላል። ይህን ያመጣው እንግዲህ ሚስጋይድድ የነበረው የኢኮኖሚ ልማት በተለይም የፋይናንሲንግ ሞዴሉ ነው። ይህን ሚስጋይድድ የሆነ የፋይናንሲንግ ሞዴል ተተኮረው ሀገሪቱ የቁጠባ መጠን ዝቅተኛ ስለሆነ በብድር ሀገር ውስጥ በሚደረግ ብድር የሚገኝ ብድር ነው። ከዚህ በተጨማሪ ሊካሄዱ የነበሩት ፕሮጀክቶች በጥናት ላይ ያልተመሰረቱ፣ አዋጭነት የሌላቸው፣ ፕራዮሪቲ የሌላቸው፣ የፕሮጀክት ማኔጅመንት የፕሮጀክት ካፓሲቲ የሌለበት፣ በአንድ ጊዜ በርካታ ፕሮጀክቶችን የመጀመር የማስፈጸም አቅም ሳይኖር፣ እነዚህ በሙሉ ብክነትን አስከትለዋል፣ ወጪን አስከትለዋል፣ ኢንኤፊሸንሲ እና ኮራፕሽን እንዲስፋፋ ምክንያት ሆነዋል። ሆኖም ግን እነዚህን ፋይናንስ ለማድረግ የተካሄደበት መንገድ ሲሪየስ የሆነ ዋጋ ግሽበት እና ብር ምንዛሪ እንዲዳከም በከፍተኛ ሁኔታ እንዲዳከም ሆኗል። የብር ምንዛሪ እንደምታውቀው 1991 ከነበረው 1 አሜሪካን ዶላር በ2.07 አሁን በ40ዎቹ ገደማ ነው የሚገኘው። በ2% ዲፕሪሺየት አድርጓል። ስለዚህ እነዚህ መተ ኢኮኖሚ ፋንዳሜንታልስ ሳይስተካከሉ ጤናማ የሆነ ኢኮኖሚ ሊኖር አይችልም። ስለዚህ ባለፉት 2 አመታት እነዚህን መሰረታዊ የሆኑ የማክሮ ኢኮኖሚ ፕሮብለምስ አይደንቲፋይ ተደርጓል። በዚህ ላይ ልዩነት ያለን አይመስለኝም። እነዚህም ፕሮብሌሞች ሳይፈቱ ስቴነብል የሆነ እድገት ሊኖር አይችልም። አንኤምፕሎይመንትንም አድሬስ ማድረግ አይቻልም፣ እየባሰበት ነው የሚሄዱ። ስለዚህ ማክሮ ኢኮኖሚ ፕሮብሌምን አድሬስ ማድረግ ኢምፖርታንስ ነው። እነዚህ የዋጋ ግሽበትን፣ የውጭ ምንዛሬ፣ ንግድ ሚዛን ጉድለትን፣ በተለይ የበጀት ዴፊሲት፣ ይህ በዚህ በኩል የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም የተባለው በትክክል አይደንቲፋይ አድርጓል። በዚህ ላይ ልዩነት ያለው ባለሙያ ያለ አይመስለኝም። በሌላ በኩል የሀገሪቱን ፕሮብሌም ቅድም የተነሳው የዋጋ ግሽበት በገንዘብ መጨመር ብቻ አይደለም፣ በምርት ባለመቻል የተነሳ ነው። በዚህም ረገድ የሆም ግሮን ኢኮኖሚክ ሪፎርም ፕሮግራሙ ሰፕላይ ሳይድ ማጠናከር፣ የፕራይቬት ሴክተሩን ማጠናከር እንደ አቅጣጫ እንደ ሀሳብ አስቀምጧል። ይሄ ፐርፌክት ነው። አሁን እንዴት ነው ወደ ተግባር የምንቀይራቸው የሚለው ነው። በዚህ ረገድ ያለ ችግር እስካሁን አልተፈታም፣ ፕሮብሌም ሆኖ ቀጥሏል። እነዚህን ፕሮብሌሞች መንግስት አድረስ ማድረግ እያሰበ ወይም ደግሞ የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ካወጣ በኋላ ግን ይህ የኮቪድ-19 ተከስቷል። ኮቪድ-19 ደግሞ የነበረውን ሲቹዌሽን ኤግዘርሰርቤት አድርጓል። የተገመተውን ያህል ባይሆንም በኢኮኖሚው ላይ ጫና አሳድሯል። ኦፍኮርስ አግሪካልቸር አልተቋረጠም፣ ቀጥሏል። ማኒፋክቸሪንግም ቀጥሏል። ኢንፎርማል ሴክተር እና በከተሞች አካባቢ የተወሰኑ ኢምፓክቶች አሉ። የተፈራውን ያህል ባይሆንም የራሱ ጫና አለው። በመንግስት ላይ ጫና አሳድረዋል፣ በውጭ ምንዛሬ ላይ ጫና አሳድረዋል፣ በሰዎች እንቅስቃሴ ላይ ጫና አሳድረዋል። ይሄ እንዳለ ሆኖ ቅድም እንደተጠቀሰውም በሀገሪቱ ያለ ታመደፍረስም የራሱ ተዋጽኦ አድርጓል እና እነዚህን ፕሮብሌሞች እንዴት ነው የሚፈቱት? ማክሮ ኢኮኖሚ ፕሮብሌሙ በጣም ሲሪየስ ነው። ይሄን እንዴት አድረስ ማድረግ ይቻላል? የሆም ግሮን ኢኮኖሚክ ሪፎርም ፕሮግራም ይዞ የመጣው መልስ አለ። ያንን ኢምፕሊመንት የማድረግ ነው። ቢያንስ ኢንፍሌሽን ላይ ርብርብ ያስፈልጋል። ባለፉ 2 ዓመታት ኢንፍሌሽንን ወደ ሲንግል ዲጂት እናወርዳለን የሚል ነው። ይሄ አልተሳካም። ውጭ ምንዛሬ ጥረቱ አለ። ይሄም በተወሰነ መልኩ በመጀመሪያ አካባቢ በተገኙ ድጋፎች ተሞክሯል፣ ግን ቀጣይነት የለውም። ስለዚህ የኮቪድ ጫናን፣ የጸጥታ ሁኔታን እንዴት ነው አድረስ የምናደርገው የሚለውን ነገር ማየት ይጠይቃል።
ለመሆኑ ዋነኞቹ የመንግስት የፋይናንስ ወይም የገቢ ምንጮች ምንድን ናቸው? ብዙ ጊዜ በብድር በሀገር ውስጥ ሳይሆን በውጭ የፋይናንስ ምንጮች ላይ ብቻ ተመርኩዘው የሚመሰረቱ ናቸው የሚል ትችት ይሰማል። ሌሎች የኢንቨስትመንትና የታክስ መሰረት ማስፋትን ጨምሮ ያሉትን የአማራጭ የገቢ ምንጮችን በማስፋት ረገድ ምን እያደረጋችሁ ነው? ምን ስኬትና ችግርስ አለ? ዶክተር ዮ
አመሰግናለሁ። እንዳልከው ትንሽ አንዳንዶች ነገሮች ላይ ሀሳብ ላንሳና ወደዚህ ጥያቄን መለሳለሁ። ሁለቱ ባለሙያዎች ያቀረቡትን ዝርዝር ትንተና ሙሉ ለሙሉ ሼር አደርጋለሁ። በአጠቃላይ የኢትዮጵያ ኢኮኖሚ ችግር ምን ነበረ እና መፍትሄውስ ምንድን ነው የሚለው ላይ ያስቀመጡት ሀሳብ እንዳለ ሆኖ ግን የሀገር በቀል የኢኮኖሚ ማሻሻያ ስራ ላይ ከዋለ በኋላ ምን ውጤት አገኘን፣ አሁን አጠቃላይ ኢኮኖሚ ውስጥ ምን ሁኔታ ላይ ነው ያለው የሚለውን ትንሽ ሀሳብ አቅርበት ደስ ይለኛል። አንደኛ የማክሮ ተግዳሮቱ ላይ የአብይ ኢኮኖሚ ተግዳሮቱ ላይ ብዙ ተነስተዋል፣ ግን ምን አገኘን የሚለውን ለአድማጩ ግልጽ ማድረግ ጠቃሚ ይመስለኛል። ለምሳሌ ኤዳ ጫናን ብንመለከት በጣም ከፍተኛ የሆነ የኤዳ ጫና የነበረበት ኢኮኖሚ ነው። ግን ባለፉት የተንፈር ተሰሩ ስራዎች አጠቃላይ የኤዳ ጫና በተለይ የውጭ ኤዳ ጫናው ከ31% ወደ 25% ኦፍ ጂዲፒ ወረደ። ይሄ በጣም ሲግኒፊካንት ኢምፕሩቭመንት ነው። ሁለተኛ በአጠቃላይ የኢኮኖሚ ዳይሬክሽን ተቀይሮ ነው ያለው። ከዚህ በፊት አሁን ከነሳቸው የቢ ጋር የሚገናኛል ብድር ላይ ተንጠለጠለው ኢኮኖሚ በአንላር በራስ አቅም መስራት የምንችላቸውን ነገሮች በራስ አቅም መስራት አለብን የሚል እይታ ዞሯል። ኢቨን የብድር አይነቶች ነው። በነገራችን ላይ ብድር ሞተሩ ሳይሆን ችግሩ ብድሩ ምን ላይ ዋለ የሚለው ነው። እሱንም በተመለከተ ፈንዳመንታል ሽፍት ነው ያለው። አንደኛ እነዚህ በጣም ከፍተኛ ወረድ የሚከፍልባቸው አጭር ችሮታ ያላቸውን የችሮታ ጊዜ ያላቸውን ብድሮች እየወሰድን አይደለም። አሁን በዚህም ነው አጠቃላይ የዕዳ ጫና የተረጋገጠው። በሌላ በኩል የፋይናንስ ስርዓታችን ሙሉ በሙሉ በማዘመን ረገድ በጣም ከፍተኛ ርቀት ይገናል። ዶክተር ዮርተሳ ያነሱት የዋጋ ግሽበት አንዱ መንስኤ ብቸኛው አይደለም። እንዳሉትም ከፍተኛ የሆነ ገንዘብ ኢኮኖሚ ውስጥ ይረጭ ስለነበረ ነው ማለት ነው። ሌላ ነገር ብር ይታተም ስለነበረ ነው ማለት ነው። ይህንን ለማስተካከል አንዱ የሰራነው ትልቁ ስራ በተቻለ መጠን ከዚህ እንደሚደረገው የገንዘብ ሚኒስቴር ከብሔራዊ ባንክ ብቻ እየተበደረ ወይም ደግሞ ከአንዳንድ ተቋማት እንደ ጨረታ ዋስትና ያሉ ተቋማት በአነስተኛ ወለድ በ1% በ2% ወለድ ገንዘብ እየወሰደ ያንን ገንዘብ መልሶ ኢኮኖሚ ውስጥ የሚያሰራጨው እንዳይሆን የግንዛቤ ሰነዱን ኮምፕሊት ኦቨርሆል አድርገነዋል። አሁን የግንዛቤ ሰነድ ሪፎርም በመደረጉ ገንዘብ ሚኒስቴር ወለድ ምቻኔ ተወዳድረው የግንዛቤ ሰነድ የሚገዙ ተቋማት ጋር ነው ሰነዱን የሚሰጠው። ይሄ ማለት ባንኮች፣ የፔንሽን ተቋማትም ወደ ብሔራዊ ባንክ እየመጡ ተወዳድረው ያዛሉ ማለት ነው የግንዛቤ ሰነዱ። ይሄ ማለት መሰለህ ከዚህ በፊትም ዝም ብሎ ከብሔራዊ ባንክ የሚወጣ ገንዘብ ሳይሆን ኢኮኖሚ ውስጥ ያለው ገንዘብ ነው ተመልሶ ለበጀት ስራ እያዋለ ያለው ማለት ነው። ትልቅ ዲፓርቸር ነው። ሁለተኛ አጠቃላይ ፋይናንስ ስርዓትን ከማዘመን አንጻር እንግዲህ ባንኮቹ ያሉበት ኦቨሮል ስታንዲንግ አሁን ከኮቪድም በኋላ በአጠቃላይ የሚገርም ነው። አርባ ጊዜ ያለኝን በኋላ ኢንቨስተር የሆኑ የማሳተሻ ልጅ ያስባለሁ። ተለይ የግል ባንኮች የዚህኛውን አመት አጠቃላይ ሪፖርት ስታይ ለመጀመሪያ ጊዜ ከአጠቃላይ የሴቪንግ ሞቢላይዜሽንም በሰጡት ብድርም ኢትዮጵያ ፋይናንስ ቨርስ ዝሆን የሚባለውን ኢትዮጵያ ንግድ ባንክን በልጠው ኮሌክቲቭሊ የተገኘበት ሁኔታ ነው ያለው። ሁለተኛ አጠቃላይ ለግሉ ሴክተር የሄደው ብድር በሁሉም ባንኮች በጣም ያንበሳውን ድርሻ የያዘው የግሉ ሴክተር ነው። ከአጠቃላይ የብድር ፍሰት ውስጥ 65% የሚሆነው ለግሉ ሴክተር ነው ሄደው። ይሄ ደግሞ ላርጅሊ ለማንፋክቸሪንግ ለግብርና ዘርፎች ነው ሄደው። ሌላው ቅድም ያነሱት የምርታማነት ችግር ኢኮኖሚ ውስጥ ነበረ። የማኒፋክቸሪንግ አንዱ ችግር ነው። ያኩል ደግሞ ኢኮኖሚ የሚያስፈልገውን አቅርቦት እያቀረበ አልነበረም። የምርትና የምርታማነት ችግር ነበረበት ኢኮኖሚ ነው። በዚህ ነው እንግዲህ ግብርናችን ላይ እንደ አዲስ ይህንን ዘርፍ ለማዘመን እና ደግሞ ግብርና የሚለውን ሞሽን ሰፋ አድርጎ ለማየት ከዚህ በፊት በደጋማ አካባቢ ሲያልቻ ተጠቅሎ የነበረውን የሰብል ምርት አሁን የቆላ ወርዳ ምናልባት እንዳያርማቸው የሰማችሁት የቆላ ስንዴ የሚለ ፕሮጀክት ኢትዮጵያ ውስጥ የግብርና አቅም ምን ያክል ያልተነካ እንደሆነ ያሳየ ነው። በሌላ በኩል በደጋውም በወይና ደጋውም ቦታ ደግሞ ሌሎች የፍራፍሬ ምርቶችም በዚህ በዛፍ ተከላ ፕሮጀክት ከፍተኛ አብዮት የምትደረገ ትልቅ ምክንያት እንቅስቃሴ እየተደረገ ነው። እንዲሁም የቱሪዝም ዘርፋችንን ደብቀን የቆየነውን የቱሪዝም ዘርፍ በአዲስ መንገድ በማመጣጣት እንግዲህ እንዲ አዲስ አበባ ላይ የተጀመሩ ወደ ክልሎቹ የሚሄዱ የቱሪዝም የማሳያ ፕሮጀክቶች እዚህ ዘርፍ ላይ ትልቅ ጥል እንዳለ ያሳዩ ናቸው። እንግዲህ ምንድነው ይህ ሽፍት ያመጣው ብለህ ካልከኝ ደረጃ ምንድነው ያመጣው? አንደኛ ኢኮኖሚ ውስጥ ያለውን ፖለቲክ መዋቅራዊ ችግር ሊፈታ ወደሚችል አቅጣጫ እያስገባን ነው ማለት ነው። አንደኛ ምርትና ምርታማነትን ለማሳደግ እየተመለሱ ነው። ሁለተኛ የህዝብ ሀብት በአግባቡ ስራ ላይ እንዲሁ እያደረግን ነው። ይሄ እንግዲህ ከፕሮጀክት ማኔጅመንት ጋርም ተያይዞ የሚመሰለ ነው። ሶስተኛ አሁን አንተን ያነሳው የፋይናንስ ምንጩ ምንድን ነው የሚለውን ነገርም ወደ ማስተካከል እያመጣን ነው ማለት ነው። ስለዚህ ጥያቄ ስመለስ የፋይናንስ ምንጩ በነገራችን ላይ የትኛው ሀገር ከሀገር ውስጥ ብቻ የሚገኝ ሀብት ኢንቨስት አድርጎ ኢኮኖሚ መሳደግ አይችልም። ይህንን አስተሳሰብ መስተካከል ያስፈልጋል። አሜሪካ መጠን አንተ ያለበት ነገር ቢሆን ከፍተኛ የሆነ የውጭ ኢንቨስትመንት አለ። የቻይና ኢንቨስትመንት አሜሪካ ውስጥ ምን ያክል ትልቅ እንደሆነ ለመታጠብ ነው። ነገር ግን አቲንክ ሁለት እንድምታ ስላለ ጥያቄ እነዚህ መስተካከል ማለት ጠቃሚ ይመስለኛል። ዋናው ዘላቂ የፋይናንስ ምንጭ የዶሜስቲክ ሶርስ ከሀገር ውስጥ የሚገኙ ሀብት ነው። ከዚህ አንጻር በጣም ፌኖሚናል ማሻሻያ የምንለው የኢትዮጵያን የታክስ ስርዓት ለማዘመን የተሰራ ያለ ስራ ነው። በዚህ ረገድ አንደኛ የታክስ ፖሊሲዎችን ማሻሻል፣ የኤክሳይዝ ታክስ ፖሊሲ፣ የቫት ፖሊሲ፣ አሁን ደግሞ የፕሮፐርቲ ታክስ ፖሊሲ በቅርቡ ኢንትሮዲስ እናደርጋለን። ይሄ ኢኮኖሚ ውስጥ የመነጨ ሀብት ታክስ ሊከፈልበት ይገባል የሚለውን አቅጣጫ በደንብ የሚያመላክት በጣም ጥልቅ የሆነ ፖሊሲ ስራ ነው። ሌላ በኩል ደግሞ ተቋሙን ታክስ ተሳይ ተቋሙን ራሱ በማዘመን እንዲሁም ታክስ መክፈል ግብር የመክፈል ባህልን በማሳደግ ታክስ አሰባሰብ ስርዓቱን የማሳለጥ ስራ እየተሰራ ነው ያለ። አሁን በዚህ አመት ኢቨን ከኮቪድ ወረርሽኝ በኋላ አጠቃላይ ታክስ አሰባሰባችን ከአምናው አንጻር የ17% እድገት ማሳየቱ የሚያሳይህ ኢቨን ኢን ዲስ ዲፊካልት ታይምስ ኢኮኖሚ ምን ያክል ተጠብቆ የቆየ መሆኑን ነው። ሌላው ትንተን በጣም ጠቃሚ ነጥብ የሚመስለኝ በዚህ ሁሉ ስራ ውስጥ ህዝብ እንዴት ነው የሚታየው? ስለ ማክሮ አንድ ትልቁ ችግራችን ኢኮኖሚ ያለማያዎች አስማቆ ሌብል ነው ነገሮችን የምናነሳው። ግን ለእያንዳንዱ ሰው በሚሰማ አድማጭ ትርጉም የሚሰጠው በቤት ውስጥ ምን አይነት ለውጥ አመጣ የሚለው ነው። እዚህ ረገድ ቅድም እንደተነሳ የአራት ሺህ ጉዳይ አንዱ ትልቁ ሰው ነው። በምንሰራው የኢኮኖሚ ማሻሻያ ውስጥ ስራ መፍጠርና የሰዎችን ህይወት መለወጥ ዋናው አካላዊ ጥቃት መሆን አለበት። አሁን በምነግርህ የግብርና ስራዎች ለምሳሌ እያንዳንዱ ገበሬ በጋራ ተባብሮ ነው አካባቢን እያለማ ያለው። ጠቅላይ ሚኒስትሩ ያዘው እንደሚሉት ለገበሬ መደመር ማለት ቁሳ ገጠም ማለት መደመር ነው እንደሚሉት ከበጣሰው ተቀምጠ ማንም መረጥ አንድ ላይ ሰፍቶ ትልቅ ማሳ መረጥ ወደ ኮመርሻል ፋርም መቀየር መቻሉ በሰዎች ውስጥ ላይ የሚያመጣው ለውጥ በጣም ፕሮፋይል ነው። ሌላው ይህ አስተምረን ያስቀመጥነው ወጣት አዳዲስ ሀሳብ ሊያመንጭ እየፈለገ አዲስ ሀሳብ ሊያመንጨት የተቸገረ ወጣት፣ ምክንያቱም የኛ ኢንቨስትመንት ያው አስቸጋሪ ሆኖ ነው የቆየ። ሁለተኛ አጠቃላይ የስትራክቸር ያላቸው መዋቅራዊ ችግሮች አሉ። ኢኮኖሚ ውስጥ የቴሌኮም ሴክተሩን ጨምሮ የስታርታፕ ፈንድ አዲስ ሀሳብ ስታምነጭ ወይም ሀሳብ ተቀጥሎ ፈንድ የሚያደርግ ተቋም የለም። ይህንን ለማስተካከል እና እነዚህ ወጣቶች የስራ ፈጠራ ውስጥ እንዲገቡ ለማድረግ የስታርታፕ ፈንድ ማቋቋም፣ የዲጂታል ስራቸው የማገልጠት ፋውንዴሽናል የሆኑ ሪሳላዊ ዲሳዎች የመሳሰራ ስራት፣ እነዚህ ነገሮች እንግዲህ በአጠቃላይ ኢኮኖሚ ጥርሳት ወደ ሰዎች ህይወት የደረሰ እንዲሆን የሚያደርጉ ናቸው። ያሪሽ ላይ ፋይናሊ በጣም ትክክለኛ ኦብዘርቬሽን ነው። ደጋግመን እንዳነሳ ነው አብረን የቆየ መሰረታዊ የማክሮ ተግባራዊ ሰው ግን ሀገር በቀል ማስተሳሰብ ላይ እንደተቀመጠው ይሄን እንስተያለ ሙሉ ሆነ ይታነ ማለት ዋናው ችግሩ አይ የገንዘብ አቅሞች የነበረውን ችግር እክሰሰት ላይ ሱን አቁመናል። ያ ግን ብቻውን በቂ አይደለም። ያለው ሀብት ደግሞ ምርታማ የሆኑ ዘርፎች ላይ ካልዋለ ግብርና ውስጥ ያለው ምርታማነት ካልጨመረም፣ በሌላ በኩል ደግሞ የገበያ ስርዓት ላይ ያሉ መሰረታዊ ችግሮችን ካልፈታን ይህንም ስር ነቀል በሆነ መልኩ መለወጥ አይቻልም። ስለዚህ እነዚህን አናበን መስራት ይሻላል የሚል አቅጣጫ ነው ያለው። በዚህ አቅጣጫ እንግዲህ እንድሮ ወደ 300 ሺህ ሄክታር ስንዴ ይመረታል። በየቦታው ይፈራኝ ያላቸው የግብርና ምርታማነት ስራዎች አጠቃላይ የአቅርቦት የምግብ አቅርቦት ላይ ሲሪየስ ኢምፓክት ይኖራቸዋል። ቅድም ተደለ እንዳነሳው የምግብ አቅርቦቱን ስንፈታ ከዛ ጋር ተያይዞ የአይሽትን ችግር እንፈታለን ማለት ነው። አጠቃላይ በነገራችን ላይ የውስጥ ሀብታችን 25% የሚሆነው ነው በጀት ላይ ነው። ስለዚህ የጥያቄው እንድምታ የኢትዮጵያ በጀት የውጭ ኃይሎች ላይ ትኩረት እንዲያደርግ ነው ከተባለ ሰፈተ አሰፈው ነው 75% ከሌላ ሪሶርስ የሚመጣ ነው። ያ ሆኖ ግን ዋናው ነገር አንደኛ ኢንቨስትመንት፣ ሁለተኛ ኢንቨስትመንት ደግሞ ምን አይነት ኢንቨስትመንት ሆነ ያለበት። ለምሳሌ ቲቪቪ አንደኛው ሞዳሊቲ ነው የመንግስትና የግል ዘርፍ ሸፍነት ማለት ነው። ሀብቶችን በመቀየር እንዲሁም የሚመጣው አጠቃላይ ሀብት ከውጭ በሳይሆን እንግዲህ የሚመጣ ሀብት በሸመታ ላይ የሚውል ሳይሆን ምርታማ የሆኑ ዘርፎች ላይ የሚውል በማድረግ አጠቃላይ ኢኮኖሚ ምርታማነት ማሳደግ ነው ትልቁ ነገር እንጂ በማንኛውም ነገር በብድርም ወይም በኢንቨስትመንት ሀብት ከውጭ ሊመጣ ይችላል የምትለውን ማለት ፈልጋለሁ።
እሺ እንግዲህ ዶክተር ኢዮብ አሁንም እርሶ ጋር ልቆይና እንግዲህ እዚህ የብድር አወሳሰድ አጠቃቀም ላይ በራስ አቅም ለመጠቀም በብድር ላይ ብቻ አለመተማመንና በብድር የሚመጣውም ገንዘብ ምን ላይ እንደሚውል የተለየ አቅጣጫ ኢኮኖሚ አቅጣጫ መቀየሩን ነው አያይዘው የገለጹት። በብድርም ብቻ ሳይሆን ከሀገር ውስጥም ከህዝቡም በታክስም ሆነ በማናቸውም መንገድ የሚገኘውን ሀብትንም አግባብ ላይ የመዋልም ነገር አለ። በዚህ በኩል አንድ ጥያቄ ላንሳሎትና የገቢ ምንጭ ብቻ ሳይሆን እንግዲህ ወጪዎችንም ማሰብ ግድ ይላልና ለምሳሌ ከአመታት በፊት የተጀመሩና የሀገሪቱን ጥሪት ሪሶርስ እየወሰዱ ያሉ ግዙፍ ፕሮጀክቶች አሁን ድረስ አልተጠናቀቁም። አዳዲስ ፕሮጀክቶችም አሁንም ከፍተኛ ወጪ ያስወጣሉ የሚሉ አሉ። በጀትን በመቆጠብም ሆነ ቅድሚያ ሊሰጣቸው በሚገቡና ስራ ፈጣሪ የሆኑ ፕሮጀክቶችን በመንደፍ ረገድ ያላችሁ አሰራር መርህ ወይ ምን ይመስላል? አሁን ካሉት ጋር አጠር አድርገው ቢገልጹልኝ።
በጣም ጥሩ ጥያቄ ነው። ፉሊ አግሪ። አንዱ የኛ ሀገር ኢኮኖሚ ችግር የነበረው የፕሮጀክት አፈጻጸማችን በጣም በጣም ደካማ ነው የነበረው። ለምሳሌ ከስኳር ፕሮጀክቶች፣ የሬልዌ ፕሮጀክቶችን ብታነሳ ህዳሴ ግድብን ጨምሮ ከሚገባው በላይ ጊዜና ሀብት የጠፋባቸው ፕሮጀክቶች ናቸው። መጀመሪያ አካባቢ እንደመጣው አንዱ ያደረገው ነገር ቢኖር አጠቃላይ እስኪ የመንግስት ፕሮጀክቶችን ፕሮፋይል ስራ ተብለው አንድ ክፍል ተደረገ። የርምህ ወደ 102 የሚሆኑ ፕሮጀክቶች በጣም ትልቅ የኮስት እና የታይም ኦቨርራን ነበረባቸው። ወደ 42 ቢሊዮን አካባቢ የሚጠጋ ገንዘብ በመዘግየት ብቻ ባክኖ እንደነበረ ያየን ነው። ይህን ለማስተካከል ምን ተደረገ ካልክም፣ አንደኛ አጠቃላይ ፐብሊክ ኢንቨስትመንት ማኔጅመንት ፕሮቶኮሉ በአዲስ መንገድ ተቀርጿል። ይህን ማለት ነው ከዚህ በኋላ የሚደረጉ ማንኛቸውን ፕሮጀክቶች መጀመሪያ ተጠንተው የስራክስን ተደረጋል። የፕላኒንግ እና የፕላን ልማት ኮሚሽን አጥንቶ አፕሩቭ ካደረጋቸው በኋላ ወደ ገንዘብ መሰር የሚመጡ ሁለተኛ አጠቃላይ የፕሮጀክት አስተዳደር አቅማችንን እንድናሻሽል አቅጣጫ ተቀምጠው ገንዘብ ሚኒስቴር ለመጀመሪያ ጊዜ የፕሮጀክት ክትትል ተቋም ዳይሬክቶሬት አቋቋመ። በዚህኛው አመት ነው ይባጭሩ የፕሮጀክት ማኔጅመንት ላይ በጣም ሲሪየስ የሆነ ፈስ ነበረብን። ያንን ማስተካከል የመቻላችን ነው እንግዲህ የህዳሴ ግድብ አሁን ድረስ በደረጃ ያደረሰ ተመስሎ የነበረው የስኳር ኢንዱስትሪ ፓርክ ፕሮጀክቶች ወደ ማለቅ የመጡት እንዲሁም በርካታ በመንግስት ቤት የሚሰሩ ፕሮጀክቶች በነገራችላ ፕሮጀክት ብዙ ናቸው። ትምህርት ቤት አለ፣ ሆስፒታል አለ፣ ክሊኒክ አለ። በዚህ አይነት ብቻ ከሺ በላይ ፕሮጀክቶች በየቦታ አጠቃላይ ሀገሪቷ እንዲያልቁ ተደርጎ የመጨረሻው በሚለው ብሄል እነዚህ ፕሮጀክቶች አልቀው እንዲመረቁ ተደርጓል። ይሄ ግን በቀጣይነት አሁንም ብዙ ስራ የሚጠይቀው ዋናው ባለቤት ይመስለኝ በዚህ ብጨረስ ህዝቡ ጠያቂ ይሆናል። ይህ ይህ ፕሮጀክት መቼ ተጀመረ፣ መቼ ያልቃል፣ የተቀመጠለት አጠቃላይ ሀብት ያክል ነው፣ በዛ ሀብት ነው ያለቀው የሚለውን የት የተቀመጣ ጥያቄ ማያርሶ ተፈጠረኝ ፕላንሽ እንደሚሉት የውስጡንም የውጭንም ሌላ ማጋለጥ ከቻለኝ
አቲንክ የፕሮጀክት ኤክስኪዩሽን አቅማችን ይበረታል። መጣ በተለይ ደግሞ በቅርቦች ሰሮች የአዲስ አበባ ፕሮጀክቶች ያሳዩ ነገር ቢኖር ደንብ ከተመራ ፕሮጀክት የጀመረበት ጊዜ እና በስችነበት አስበለት ውጪ ማለቅ ይችላል የሚለው ነው። ይሄ እንግዲህ አዲሱ ዳይሬክሽን ነው፣ አዲስ ፕሮቶኮል አለን ማለት ነው።
ደረጀ ደስታንና እንግዶቹን እናመሰግናለን። አድማጮች፣ ውይይቱ አልተቋጨም። ክፍል 2 ቅዳሜ ምሽት ይቀርባል።